ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 3 2008 ዓ ም ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ አድማጮች።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሽታችኋል። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን።
በኢትዮጵያ የዕለት ደራሽ እርዳታ የሚፈልገው ቁጥር ከ8 ሚሊዮን በላይ መሆኑን የሚመለከት ዘገባ በአብይ ርዕስ ይዘናል። የብሩንዲ ውጥረትና ለጎረቤቷ ሩዋንዳ የተረፈ ዳፋው፣ አልሻባብና አዲስ ስትራቴጂው በመጽሔቱ የሚተነተኑ ርዕሰ ጉዳዮች ይሆናሉ። ለአርዕስተ ዜናው ቆንጂት።
የዩናይትድ ስቴትስና የሩሲያ የመከላከያ ባለስልጣናት በሶሪያ ሰማይ ላይ የሚበሩ አውሮፕላኖቻቸውን ደህንነት በተመለከቱ ደንቦች ዙሪያ ዛሬም በቪዲዮ አማካይነት ስብሰባ እያደረጉ ናቸው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ወደ ካሜሩን ቅኝት የሚያካሂዱ ወታደራዊ አባላትን ለመላክ እቅድ እንዳላቸው ተሰማ፣ የሚሉት ይገኙበታል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የዩናይትድ ስቴትስና የሩሲያ የመከላከያ ባለስልጣናት በሶሪያ ሰማያት ላይ የሚበሩ አውሮፕላኖቻቸውን ደህንነት በተመለከተ ደንብ ዙሪያ ዛሬም ስብሰባ ውይይት እያካሄዱ ናቸው። የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር ትናንት ማክሰኞ በሰጡት ቃል ውይይቱ እየተካሄደ መሆኑን በጥሩ ሁኔታ ገልጸው የሀገሮቻችን አውሮፕላኖች አየር ላይ አደጋ እንዳያገኛቸው ለመከላከል በአፋጣኝ ከአንድ ስምምነት ይደረሳል ብለው እንደሚጠብቁ አስታውቀዋል። ሶሪያን በተመለከቱ ፖሊሲዎቻችን ዙሪያ ያለን አለመግባባት ቢቀጥልም ቢያንስ አብራሪዎቻችን አየር ላይ ደህንነታቸው በአፋጣኝ መጠበቁ ላይ መስማማት አያቅተንም ነው ያሉት ሚኒስትሩ። ካርተር ዛሬ ቦስተን ላይ በተካሄደ ጋዜጣዊ ጉባኤ ሲናገሩ ሩሲያ በሶሪያ ሰማይ መሰረታዊ ደንቦችን ባከበረ መልኩ መንቀሳቀስ ይኖርባታል ብለዋል። የሩሲያ የመከላከያ ሚኒስቴር በበኩሉ ትናንት ማክሰኞ ባወጣው መግለጫ በጉዳዩ ዙሪያ ሀሳቦችን አሰናድተናል፣ ረቂቁን ለአሜሪካውያኑ ልንልክ እየተዘጋጀን ነው ማለቱ ይታወሳል።
ይህ በዚህ እንዳለ የዩናይትድ ስቴትስ ባለስልጣናት ሩሲያ ሶሪያ ውስጥ በምታደርገው ወታደራዊ ጣልቃ ገብነት እየተዳከመ ያለውን የፕሬዚደንት ባሻር አልአሳድን ጦር ሰራዊት ከማገዝ የአጭር ጊዜ እቅድ ባለፈ በስትራቴጂ የተመራ መሆኑ አይታየንም ብለዋል። ድርጊቱ የሚከሽፍና የኋላ ኋላ ሞስኮን ጣጣ ውስጥ የሚከታት እንደሚሆን በመግለጽ ባለስልጣናቱ አስጠንቅቀዋል። ሶሪያውያን ተቃዋሚ ፖለቲከኞች ግን የክሬምሊን ስትራቴጂ ምዕራባውያንን አብዮቱን የሚገታና አልፎም ሀገሪቱን ሊበታትን የሚችል የሰላም እቅድ እንዲቀበሉ ለመጠምዘዝ የታለመ ሳይሆን አይቀርም የሚል ስጋት እንዳላቸው ይገልጻሉ። ብዙዎቹ ተቃዋሚ መሪዎች ለቪኦኤ በሰጡት ቃል የምዕራባውያን መሰላቸትና ዩናይትድ ስቴትስ የቀውሱን መባባስ አለመፈለግ ዋሽንግተንና የአውሮፓ ሕብረት በሩሲያ ወታደራዊ ጣልቃ ገብነት አስገዳጅነት የሚሰናዳና የአሳድን አምባገነን አገዛዝ ዕድሜ በሚያራዝም የሰላም ውል እንዲስማሙ ላያደርግ ይችላል ብለው እንደሚሰጉ ገልጸዋል።
በሌላ በኩል ትናንት ማክሰኞ ማታ ኔቫዳ ክፍለ ሀገር ላስ ቬጋስ ላይ የመጀመሪያ ክርክራቸውን ያደረጉት የዩናይትድ ስቴትስ የዲሞክራቲክ ፓርቲው ፕሬዚደንታዊ እጩ ተፎካካሪዎች የዩናይትድ ስቴትስና የሩሲያ ጦር ኃይሎች ሶሪያ ውስጥ የያዙትን ሚና በተመለከተ አብዝተው ትኩረት ሰጥተውት አምሽተዋል። አሁንም ውጊያዎቹ በቀጠሉባቸው በኢራቅና በአፍጋኒስታን የዩናይትድ ስቴትስ ወታደሮች በአማካሪ ደረጃ መሳተፋቸውን በቀጠሉበት በአሁኑ ወቅት ትናንት በክርክሩ የተሳተፉት የሚበዙት ዲሞክራት እጩ ተፎካካሪዎች አሜሪካውያን ወታደሮችን ወደ ውጪ ለግዳጅ መላክ ላይ ቅሬታ እንዳላቸው ሲያሰሙ ነው የቆዩት። የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን በሶሪያ በቅንጅት የተሰላ ከበረራ ነጻ ቀጣና ቢመሰረት የሶሪያ ሸሪክ የሆነችው ሩሲያ በክልሉ ከሌሎች ወገኖች ጋር ተባብራ እንድትሰራ ግፊት ለማድረግና ለቀውስ የፖለቲካ መፍትሄ ለማምጣት ይጠቅማል ሲሉ ተሟግተዋል። የሩሲያ ፕሬዝደንት ቭላድሚር ፑቲን የሚሰነዝሩትን የማስፈራራት ተግባር ዩናይትድ ስቴትስ ቀና ብላ መጋፈጥ አለባት ብለዋል ሂለሪ ክሊንተን።
And I think it's important too that the United States make it very clear to Putin that it's not acceptable for him to be in Syria creating more chaos, bombing people on behalf of Assad, and we can't do that if we don't take more of a leadership position, which is what
United States le President Putin Syria ust btbtun mababasachon la Assad qomaw hizbun bebomb medebdebachonna takabbaynet indelellow እጅግ ግልጽ በሆነ መልኩ ልታሳውቃቸው ይገባል ብለዋል ሂለሪ ክሊንተን። ይህን ደግሞ የበለጠ የመሪነት ሚና ካልያዝ ልናደርገው አንችልም፣ እኔም የምሟገተው ለዚያ ነው ሲሉም አያይዘው ተናግረዋል። የቨርሞንት ክፍለ ሀገሩ ሴኔተር በርኒ ሳንደርስ በበኩላቸው ፑቲን ሀገራቸው በቅርቡ ሶሪያ ውስጥ በፈጸመችው ተግባር የሚጸጸቱበት ቀን ሩቅ የሚሆን አይመስለኝም ብለው ይኸውም በክሬሚያና በዩክሬን በፈጸሙት ተግባር ካሁኑ እየተጸጸቱ ናቸውና ሲሉ አመልክተዋል።
And I think what he is trying to do now is save some face. But I think when Russians get killed
አሁን የያዙት እንደሚመስለኝ እጅ ላለመስጠት የመፍጨርጨር ነገር ነው። ነገር ግን ሩሲያውያን ሶሪያ ውስጥ ሲገደሉና እርስ ራሳቸው ውጥረቱ እየበረታባቸው ሲመጣ ህዝቡ ራሱ ወታደሮቻችን ይመለሱ፣ ሁኔታውን ለማስተካከልም ከዩናይትድ ስቴትስ ጋር አንድ ላይ ሆናችሁ ስሩ የሚል መልእክት መስጠቱ አይቀርም።
ሶሪያ ላይ ከበረራ ነጻ ቀጣና መከለል እጅግ አደገኛ ሐሳብ ነው ብለዋል በርኒ ሳንደርስ። ይህንኑ ተቃውሟቸውን የቀድሞው የሜሪላንድ አገረ ገዢ በክርክሩ ላይ የነበሩት ማርቲን ኦማሊ አቋማቸውን ተጋርተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ለአራት ተቃዋሚ ፓርቲ የአመራር አባላትና ለአንድ ሌላ ተከሳሽ ጉዳይ ተለዋጭ ቀጠሮ ሰጥቷል። የአቃቤ ሕግን የይግባኝ አቤቱታም አዳምጧል። መለስካቸው አመሃ የሂደቱን ተከታትሎ ተከታዩን ዘግቧል።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ነሐሴ 14 ቀን 2007 ዓ.ም በሰጠው ብይን ቅር በመሰኘት የፌዴራሉ አቃቤ ሕግ ውሳኔውን በጠቅላይ ፍርድ ቤት ካሳገደበት ከነሐሴ 15 ቀን ወዲህ ከሳሽና ተከሳሽ በፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ፊት ሲገናኙ ዛሬ የመጀመሪያው ዕለት ይመስላል። እነ ሀብታሙ አያሌው የሚል የመዝገብ ስያሜ ያገኘው መዝገብ ሲጠራ የቀድሞው አንድነት አመራር የነበሩት አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ፣ የአረናው አቶ አብርሃ ደስታና የሰማያዊው አቶ የሸዋስ አሰፋ እንዲሁም አቶ አብርሃም ሰለሞን መቅረባቸውን ለችሎቱ አረጋገጡ። የአቶ ሀብታሙ አያሌውና የአቶ አብርሃም ሰለሞን ጠበቃ አቶ አማ መኮንንም እንደቀረቡ ለችሎቱ አሳውቀዋል። ይሁንና ፍርድ ቤቱ ተከሳሾቹን ለዚህ ችሎት እንዲቀርቡ መጥሪያ እንዳላወጣ አስታውቆ ጉዳዩ ማስቀረብ አለማስቀረቡም ገና ስላልተወሰነ ጠበቃውን አቶ አማን አሰናብቷቸዋል። በመቀጠልም ፍርድ ቤቱ በበታች ፍርድ ቤት ብይን ላይ አቃቤ ሕግ ያለውን አቤቱታ አዳምጧል። እንደ አቃቤ ሕግ አቤቱታ ከሆነ የበታች ፍርድ ቤት ማለትም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በተከሳሾቹ ላይ የቀረበውን ቴክኒካዊ ማስረጃ ተገቢውን ምዘና ሳይሰጥ ውድቅ በማድረጉ አምስቱ ተከሳሾች ነጻ ሊባሉ አይገባም የሚል ነው። ፍርድ ቤቱ አቤቱታውን ከሰማ በኋላ ቀጣይ ውሳኔውን ለማሰማት ለጥቅምት 17 ቀን ተለዋጭ ቀጠሮ ሰጥቷል። አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታ፣ አቶ የሸዋስ አሰፋና አቶ አብርሃም ሰለሞን አቃቤ ሕግ ባቀረበባቸው ክስ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ነሐሴ 14 ቀን 2007 ዓ ም እንደበየነላቸው አይዘነጋም። አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በዕለቱ እንዲፈቱ ታዞ የነበረ ቢሆንም እስከ ዛሬ ከጠቅላይ ፍርድ ቤት በተሰጠው እግድ መሠረት እንዳልተፈቱም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከአየር ቅኝት የሚያካሂድ ወታደራዊ አባላት ያሉት ቡድን ወደ ካሜሩን ሊያሰማሩ ማቀዳቸው ተገልጿል። ጽንፈኛው ቡድን ቦኮ ሃራምን ኢላማ ያደረገ ቅኝት ሳይሆን እንደማይቀር ነው የተጠቆመው። ሚስተር ኦባማ ዛሬ ለዩናይትድ ስቴትስ ምክር ቤት የላኩት ደብዳቤ ጽንፈኛ እስላማዊውን ቡድን በስም ባይጠቅስም የቡድኑ ነውጠኞች ከዋናው አምባቸው ከሰሜን ምስራቅ ናይጄሪያ ተሻግረው ሰሜን ካሜሩን ላይ ሲንቀሳቀሱ መቆየታቸው ግን የሚታወቅ ነው። ከካሜሩን መንግስት ጋር በተደረገ ስምምነት 90 አሜሪካውያን የጦር ሰራዊት አባላት ወደ ሀገሪቱ ጉዞ መጀመራቸውን ፕሬዚደንቱ አመልክተዋል። በማስከተል ደግሞ በአካባቢው ከአየር ስለላና ቅኝት የሚያደርጉ ኃይሎች እንደሚላኩ ገልጸው በአጠቃላይ ካሜሩን የሚመደበው ኃይል 300 አባላትን የያዘ እንደሚሆን አስረድተዋል።
በመካከለኛው ምስራቅ ከሰሃራ በስተደቡብ ባለው የአፍሪካ ክፍልና በእስያ የተለያዩ አሸባሪ ድርጅቶችና ሌሎችም መንግስታዊ ያልሆኑ ተዋናዮች በሃይማኖታዊ ቡድኖች ላይ የከፋ የጥላቻ ተግባር ሲፈጽሙ ቆይተዋል ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። ሚኒስቴሩ ዛሬ ረቡዕ ባወጣው 17ኛው ዓለም አቀፍ የሃይማኖት ነጻነት ሪፖርቱ በሦስቱ የዓለም አካባቢዎች ሃይማኖትን መሠረት ያደረጉ በደሎችን፣ ያድሎ ተግባራትን መፈጸማቸውን አስታውሰዋል።
በመጨረሻም የእስራኤል ፖሊሶች ኢየሩሳሌም ውስጥ አንድ አጥቂ የቃጣውን በስለት የመውጋት ጥቃት ሙከራ እንዳከሸፉ አስታወቁ። ኢየሩሳሌም ጥንታዊ ከተማዋ መግቢያ በር ላይ የጸጥታ ጠባቂውን በጩቤ ሊወጋ የሞከረውን አጥቂ ፖሊሶች ገድለውታል ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 3 2008 ዓ ም ምሽት ፕሮግራም ነው። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በኢትዮጵያ የዕለት ደራሽ ምግብና ምግብ ነክ ያልሆኑ እርዳታ ፈላጊዎች ቁጥር ወደ 8.2 ሚሊዮን እንደደረሰ መንግስትና አጋር ለጋሾች በአንድነት ይፋ አድርገዋል። አሁን የሚያስፈልገው እርዳታ 596.4 ሚሊዮን ዶላር መድረሱ ታውቋል። መለስካቸው አምሃ ከአዲስ አበባ ዝርዝሩን ልኳል።
የብሔራዊ አደጋ መከላከልና ዝግጁነት ኮሚቴ ጸሐፊ አቶ ምትኩ ካሳና በኢትዮጵያ የሰብአዊ ጉዳዮች ጊዜያዊ አስተባባሪና የዓለም ምግብ ፕሮግራም ኢትዮጵያ ሀገራዊ ዳይሬክተር ሚስተር ጆን አይሊፍ በጋራ የፈረሙበትና የየመስሪያ ቤታቸው ማህተም ያረፈበት መግለጫ እንደሚለው ኤልኒኞ በተባለው የአየር ንብረት ሁኔታ የተፈጠረው አደጋ ያስከተለው አስቸኳይ እርዳታ ፍላጎት ከሀገር ውስጥ የሚሰጠውን ምላሽ ዋጋ በእጅጉ እንዲያሻቅም ማድረጉን የኢትዮጵያ መንግስት ተረድቶታል። መንግስት እስካሁን ድረስ 4 ቢሊዮን የኢትዮጵያ ብር ወይንም 192 ሚሊዮን የአሜሪካ ዶላር መድቦ ምግብና ምግብ ነክ ያልሆኑ አስቸኳይ እርዳታዎችን እያዳረሰ እንደሆነም ያስረዳል። መንግሥት በዚህ በፍጥነት እያደገ በሚሄደው የእርዳታ ፍላጎት ምላሽ ዓለም አቀፉ ለጋሽ ማኅበረሰብ እንዲሳተፍም ጥሪ አቅርቧል። ለዚህም ከዓለም አቀፉ ማኅበረሰብ የሚጠበቀው በአሁኑ ጊዜ ወደ 596.4 ሚሊዮን ዶላር መድረሱም ታውቋል። የኢትዮጵያ መንግሥት ትናንት ከመንግሥታቱ ድርጅት የተለያዩ አካላት፣ መንግሥታዊ ካልሆኑ ድርጅቶችና ከለጋሽ ተወካዮች ጋር ባደረገው ስብሰባ በይፋ እንደገለጸውም በአሁኑ ጊዜ አስቸኳይ እርዳታ የሚሹ ኢትዮጵያውያን ቁጥር 8.2 ሚሊዮን ደርሷል። በጥቂት ወራት ውስጥ ከ2.9 ሚሊዮን ወደ 4.5 ከዚያም ወደ 7.5 እና አሁን ወዳለበት 8.2 ሚሊዮን ማሻቀቡ የተፈጠረውን አስኪ ሁኔታ እንደሚያመለክት እነዚሁ አካላት ያወጧቸው ልዩ ልዩ መረጃዎች ያስረዳሉ። ከተለያዩ ለጋሽ ድርጅቶችና አካላት ጋር በተደረገው በዚህ ስብሰባ ላይ የብሔራዊው አደጋ መከላከልና ዝግጁነት ኮሚቴ ዋና ጸሐፊ አቶ ምትኩ ካሳ የኤልኒኞ ክስተት በሀገሪቱ የምግብ ዋስትና ላይ የደቀነው ተግዳሮት ከባድ ነው፣ ይሁንና መንግስትና የክልል መንግስታት ከአጋር ዓለም አቀፍ ለጋሹ ጋር በመተባበር የህዝቡን ፍላጎት ለማሟላት ተዘጋጅተዋል ማለታቸውን የተሰራጩ ማስረጃዎች ያረጋግጣሉ። መንግስት በሚያስፈልገው መጠን ሁሉ የተለያዩ ሀብቶችን በጥቅም ላይ በማዋል የኢትዮጵያን ህዝብ ፍላጎት ማሟላቱን ይቀጥላል ሲሉም አቶ ምትኩ ካሳ አክለዋል። ሚስተር ጆን አይሊፍ በበኩላቸውም ከፊታችን የተጋረጠው ፈተና በእጅጉ አሳሳቢ ነው። እናም አሁንና እስከሚቀጥለው ዓመት በኢልኞ ምክንያት የሚመጣውን አፍራሽ ተጽዕኖ ሁሉ ለመመከት መንግስት የሚያደርገው ጥረት ፍሬያማ እንዲሆንና የሚፈራው እውን እንዳይሆን የመላውን ዓለም አቀፍ እገዛ ይጠይቃል ብለዋል። በተከሰተው ድርቅ የተጎዱ የሀገሪቱ ክፍሎች ደቡባዊው ትግራይ፣ ምስራቅ አማራ፣ አፋርና የሶማሌ ክልል ሲቲ ዞን፣ በምስራቃዊ የደቡብ ብሔር ብሔረሰቦችና ህዝቦች ክልል፣ በኦሮሚያ ምስራቅና ምዕራብ ሐረርጌ፣ ምዕራብ አርሲና የታችኛው ባሌ ዞኖችን ያጠቃልላል። የውሃና የግጦሽ እጦትና እጥረት የእንስሳት ተዋጽኦ ውጤቶችን ከመቀነሱ ባሻገር በአርብቶ አደሩ አካባቢ የእንስሳት ሞትንም አስከትሏል። በአሁኑ ጊዜ በዓለም አቀፍ ደረጃ የእርዳታ ጥያቄ መበራከቱ የዓለም አቀፍ ለጋሾችን ቀልብ ለመሳብ አስቸጋሪ እንዳደረገው የተለያዩ አካላት ባወጧቸው መረጃዎች ጠቁመዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ያደመጣችሁት ከአሜሪካ ድምፅ ራዲዮ የምሽቱን አብይ ርዕስ ነበረ። የተከበራችሁ አድማጮች፣ ወደ ትንታኔው መጽሔት እንለፍ።
ሶማሊያ ውስጥ የነበረውን ይዞታ እያጣ የመጣው አልሻባብ በሌሎች አካባቢዎች ተጽዕኖ የሚፈጥር የውጊያ ስልት በመጠቀም ላይ መሆኑ ይታወቃል። ለምሳሌ የሁከቱ ጽንፈኛው የሁከት ቡድን ሰሜን ምስራቅ ኬንያ በሚገኘው ጋሪሳ ዩኒቨርሲቲ ላይ ባለፈው ሚያዝያ ያደረሰውን ጥቃት ያስታውሷል። በዚያ ጥቃት ብዙ ሕይወት እንደጠፋም አይዘነጋም። አልሻባብ ይህንን አዲስ የጀመረውን ስትራቴጂ ይረከቡ ዘንድ ለምስራቅ አፍሪካ ወጣት ሙስሊሞች ጥሪ እያሰማ ነው። ከናይሮቢ መሐመድ ዩሱፍ የላከው ዘገባ አለ፣ አዲሱ አበባ ያቀርበዋል።
ወደ 50 በሚሆኑ የስዋሂሊ ቋንቋ ተናጋሪዎች የታጀበ አንድ ጥቁር መለያ የለበሰ የነውጠኛው ቡድን አባል በ21 ደቂቃ የቪዲዮ መልእክቱ በእርግጥም የአልሻባብ ተዋጊዎች ቁጥር እየመነመነ መሄዱን ይፋ አድርጓል። ይሁንና ቪዲዮው ላይ የሚስተዋለው የኬንያው አልሻባብ መሪ አህመድ ኢማም አሊ ግን አንድ መልእክት ነበረው።
Utasikia amalia zinafanywa ndani ya Mogadishu vijana watatu wanne
tanagariu Mogadishu ውስጥ በሶስት ወይም በአራት ወንድሞች የሚካሄዱ ኦፕሬሽኖች የምዕራብ አገሮችን እርዳታ የሚያገኙና ከተለያዩ አገሮች ተውጣጡ ወታደሮችን እንዳሸነፉ ስንት ጊዜ ነው የሰማነው ብሎ ጥቂት ልጆች አራት ወይም ስድስት ሆነው አንድ ካምፕ መቆጣጣር ይችላሉ ነው ያለው። ይህን ሲል ግን ስለ አንድ የተለየ ጥቃት ይናገር ወይም አይናገር ግልጽ አይደለም። የሶማሊያ የደህንነት ባለስልጣናት በሚሰለጥኑበት በአንድ የሞቃዲሾ ወታደራዊ ቁጥር ግቢ ውስጥ ለደረሰ ጥቃት አልሻባብ ባለፈው ሰኔ ወር ኃላፊነት መውሰዱ አይዘነጋም። ነውጠኞቹ ከዚህም ሌላ ደቡባዊ ሶማሊያ ውስጥ በሚገኝ ቡሩንዲያውያንን የኤዩ ማለትም የአፍሪካ ህብረት ሰራዊት ላይ ጥቃት አካሄደው 30 ወታደሮችን ገድለዋል። አብዲ ወሃብ ሼክ አብዲ ሳማድ ነጻ ወይም በግል የሚንቀሳቀሱ ተንታኝ ናቸው። ይህ የቀረበው ቪዲዮ ግራ የተጋቡ ወጣቶችን ኢላማ ያደረገ ወይም እንዲህ ያለው ወጣቶችን ለማጥመድ የተቃጣ ነው ይላሉ።
Guy is going to boost the morale of the fighters. And in fact he admitted they lost the ground.
ተናጋሪው የተዋጊዎቹን ሞራል እያበረታታ ነው። እንደ እውነቱ ከሆነም አልሻባብ እንደ ተዳከመና በተለያዩ ኦፕሬሽኖች መመታታቸውን አምኗል። ታገሱ ድል ተቃርቧል፣ በቅርቡም ችግሮችን ሁሉ እናስወግዳለን በማለትም እየሰበከ ነው።
የሽብርተኛነት ተመራማሪውና አማካሪ ጃስሚን ኦፐርማን ግን ቀደም ባለው ትንታኔ አይስማሙም።
What we are seeing here is an Al-Shabaab in a much stronger position as previous.
አሁን የምናየው አልሻባብ እንደ ተዚህ ቀደሙ ሁሉ ጠንከር ያለ አቋም እንዳለው ነው። ቪዲዮውን የሚያዩ ማንኛውም ሰው ተናጋሪው በተዝናና መልኩ እየተናገረ መሆኑን ያስተውላል። ተዋጊዎቹ በተጠናከረ ስሜትና ሞራል ውስጥ ናቸው። ትዕግስት አድርጉ፣ ማንኛውንም ነገር በቁጥጥሩ ስር ያደረገው አልሻባብ የሚሰራውን ያውቃል የሚል መልእክት ነው የተላለፈው።
የኬንያ የደህንነት ኃይሎች በቅርቡ እስከ ሶማሊያ ድንበር በመትዋሰነው በኬንያዋ ቦኒ ጫካ ውስጥ የመሸገውን አልሻባብ ለማባረር አንድ የመልሶ ማጥቃት እርምጃ አካሄደው እንደነበር ይታወቃል። የኬንያው አልሻባብ ጦር አዛዥ በበኩሉ ረጅም ለሆነ ውጊያ እየተዘጋጁ መሆናቸውን ገልጧል።
ናሳይዚ ማካፊሪ ወናጁዋ ቱኮንዳኒያ ኬንያ
በስዋሂሊ ቋንቋ በሰጠው ገለጣ ኬንያ ውስጥ እንዳለን ያውቃሉ፣ ያለንበትን ጫካም ያውቁታል። ጦር መሳሪያዎቻቸውን ይዘው ወደዚያ ጫካ ይምጡ። ከዚያ ጫካ ውስጥ በሕይወት የሚወጣ አሸናፊው እርሱ ነው። ይህንም ብቻ ነው የምነግራቸው ብሏል። ከአልቃይዳ ጋር ንክኪ ያለው አልሻባብ ዓለም አቀፍ ድጋፍ የሚያገኘውንና የሞቃዲሾ ውስጥ ያለውን መንግሥት ለመገልበጥ የሚዋጋ ቡድን መሆኑ ይታወቃል። የሶማሊያው መንግሥት ከኬንያ ከኢትዮጵያ፣ ከብሩንዲ፣ ከኡጋንዳና ከጅቡቲ በተውጣጡ በ22,000 ወታደሮች ይታገዛል።
ቀድሞውንም ይያዝ
ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባ ልናልፍ ነው። ፕሬዚደንት ፒየር ንኩሩንዚዛ አገሪቱን ለሶስተኛ ዙር የስልጣን ዘመን ሊመሩ በእጩነት ቀርበው ለመወዳደር መወሰናቸውን ይፋ ካደረጉበት ካለፈው ሚያዝያ ወር አንስቶ በተቀሰቀሰው ቀውስ እየታመሰች የምትገኘው ቡሩንዲ ግጭት በድንበሯ ብቻ የሚወሰን አልሆነም። ወደ ጎረቤት ሩዋንዳ የተዛመተው ውጥረት እያደር እየናረ የመጣ ይመስላል። ጂል ክሬግ ከናይሮቢ ለአሜሪካ ድምፅ ያጠናቀረችው ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርበዋል።
ቀድሞውንም ያንን ያህል ድምቀት የማይታይበት የማዕከላዊ አፍሪቃውያኑ ተጎራባቾች የብሩንዲና ሩዋንዳ ግንኙነት ከቅርብ ወራት ወዲህ አንስቶ ደግሞ ይበልጥ እያሽቆለቆለ ይመስላል። ቲሪ ቫርኩላውን የዓለም አቀፉ የቀውሶች አስወጋጅ ቡድን የማዕከላዊ አፍሪቃ የፕሮጀዎች ዲሬክተር ናቸው።
ግጭቱ ከመቀስቀሱ በፊትም የሁለቱ አገሮች ግንኙነት የተወሳሰበ ነበር። ይሁንና አንዴ ቀውሱ መቀጣጠል እንደያዘ ቡጁምቡራና ኪጋሊ አንዱ የሌላውን ባላጋራ ያግዛል የሚለውን ጨምሮ መወነጃጀል ቀጠሉ።
ዲሬክተሩ እያወሱ ያሉት የብሩንዲውን የአገር ውስጥ ቀውስ ነው። የፕሬዝዳንቱ ተቃዋሚዎች የሚያዝያ ወሩ የሚስተር ንኩሩንዚዛ ለሶስተኛ ዙር የስልጣን ዘመን ለመምራት በእጩነት ቀርቦ መወዳደር የአገሪቱን ሕገ መንግሥት የጣሰ ብቻ ሳይሆን በዚያች አገር ለተካሄደው የእርስ በርስ ጦርነት ማብቂያ በር የከፈተውንና እንደ አውሮፓውያን የዘመን አቆጣጠር በ2004 ዓ.ም. የተደረሰውን የአሩሻውን ስምምነት ጭምር እየተላለፈ ነው ባይ ናቸው። በግንቦት ወር የተካሄደው የመንግስት ግልበጣ ሙከራና ተቃዋሚዎች ራሳቸውን ያገለሉበት ሚስተር ንኩሩንዚዛ ዳግም የተመረጡበት ብሔራዊ ምርጫ ውጤት ቀውሱን በማርገቡም ሆነ ሁኔታውን በማሻሻሉ ረገድ አንዳችም የፈየዱት የለም ነው የሚባለው። ፕሬዚዳንት ንኩሩንዚዛ ለሶስተኛ ዙር የስልጣን ዘመን ለመወዳደር የወሰዱትን ውሳኔ የተቹት የሩዋንዳው ፕሬዚዳንት ፖል ካጋሜ የሩዋንዳን አማጽያን ከጉያቸው በማቀፍም ይወነጅሏቸዋል።
ኪጋሊ አኪዩዝድ the Burundian government of basically
ኪጋሊ አማጺውን የሩዋንዳ ነጻ አውጪ ዲሞክራሲያዊ ኃይሎች በምህጻረ ቃሉ FDLR መጠጊያ በመስጠት በቡሩንዲና በኮንጎ መካከል በነጻ እንዲመላለሱ በመርዳት የቡሩንዲን መንግስት ተወነጅላለች። የቡሩንዲን መንግስት በተመሳሳይ ተቃዋሚ ቡድኖችን በመርዳት ኪጋሊን ይወነጅላል።
ወደ ብሩንዲ የተጓዙ አንዳንድ ሩዋንዳውያን እስርና ድብደባ እንደተፈጸመባቸው ይናገራሉ። በያዝነው የጥቅምት ወር መጀመሪያ ብሩንዲ የሩዋንዳውን ዲፕሎማት ዲዜሬ ኒያራሂሪያን የአገሪቱን ሰላም ለማናጋት ሞክረዋል በሚል ወንጀል ከአገር እንዲወጡ አድርጋለች። ይህ በእንዲህ እንዳለ የብሩንዲ ባለሥልጣናት በመንግሥት ግልበጣ ሙከራው አግዘዋል፣ በሰሜን ብሩንዲ በመዋጋት ላይ ያሉትን አማጽያንም ይረዳሉ ሲሉ ፕሬዚዳንት ካጋሜን ይወነጅላሉ። ኪጋሊ ውንጀላውን ታስተባብላለች። ስቲቭ ማክዶናልድ በዋሽንግተን ዲሲ የሚገኘው የውድሮ ዊልሰን የጥናት ማዕከል የዓለም አቀፍ ጉዳዮች ተንታኝ ናቸው።
ካጋሜ እና ንኩሩንዚዛ ቀድሞውንም ደርሶ ሊባክን የሚችል ወዳጅነት የላቸውም። ብዙ ዘመን የዘለቀ የባላንጣ ስሜት በመካከላቸው አለ። እንደኔ ግምት ካጋሜ የቱትሲ ብሔርተኛ ሲሆኑ ንኩሩንዚዛ በፊናቸው ከሁቱ ጎሳ ቢሆኑም ገና በመጀመሪያው ዓመት የሥልጣን ዘመናቸው በቡሩንዲ ያለው ሁኔታ ጎሳን የተከተለውን አሰላለፍ ሻገር ብለው አገራቸውን ወደ ሌላ አቅጣጫ ለመውሰድ ሞክረዋል።
ይሁን እንጂ የውድሩ ዊልሰኑን ማክዶናልድን ጨምሮ እንደ ብዙዎቹ አካባቢው ጉዳይ አዋቂዎች እምነት ያሁኑ ቁርቁስ ምንጩ ፖለቲካ ነው። ቀውሱ ከቀጠለ ግን የኋላ ኋላ ጎሳን ወደ ተከተለ አሰላለፍና ብጥብጥ እንዳያመራ ስጋት አሳድረዋል። ለአሁኑ ግን የሚስተር ኒኩሩንዚዛ ለሶስተኛ ጊዜ መመረጥ በአሩሻዊ የሰላም ስምምነት ላይ እንደተደረገ አንዳች ለውጥ ሊታይ መቻሉ ነው እየተነገረ ያለው። አሁንም ያለም አቀፉ የቀውሶች አሰጓጅ ቡድን የማዕከላዊ አፍሪካ ፕሮጀክት ዲሬክተር ወርኩላውን
basically it means that the Arusha agreement is not going to be
ይሄ ማለት ባጭሩ የአሩሻው የሰላም ስምምነት በአዲሱ መንግስት ተግባራዊነቱን ያጣል ማለት ነው።
የአሩሻው የሰላም ስምምነት ውድቅ ሆነ ማለት ደግሞ ብሩንዲ ወደ አሳሳቢው የከፋ አዝማሚያ እያመራች ተደርጎ ሊወሰድ ይችላል።
ክቡራትና ክቡራን አድማጮች የዜናና የመጽሔቱ ክፍለ ጊዜ ተጠናቋል። አሁን ስቱዲዮ ከገባን በኋላ የደረሰን አንድ አጭር ዜና አለ።
አስር የኤርትራ የእግር ኳስ ቡድን አባላት ቦትስዋና ውስጥ ጥገኝነት መጠየቃቸውን ሮይተርስ የዜና አገልግሎት መዘገቡን አሁን ስቱዲዮ ከገባን የደረሰን ዜና አመልክቷል። ከሰብአዊ መብት ረገጣ ጋር በተያያዘ ክስ በተባበሩት መንግስታት ድርጅት ምርመራ እየተካሄደባት የምትገኘው ኤርትራ ተከታታይ የአትሌቶች መክዳት ሲገጥማት እንደቆየ ሮይተርስ ጨምሮ ገልጿል። የኤርትራ ብሔራዊ የእግር ኳስ ቡድን ቦትስዋና የሄደው ለዓለም ዋንጫ ማጣሪያ ውድድር እንደሆነ ተገልጿል። ኤርትራውያኑ የእግር ኳስ ተጫዋቾች ዛሬ ወደ ሀገራቸው ለመመለስ አውሮፕላን ውስጥ አንገባም በማለታቸው በፖሊሶች መያዛቸውን ዲክ ቤፈርድ ለሮይተርስ የዜና አገልግሎት እንደተናገሩ ጠቅሷል። ቤፈርድ ጥገኝነት የጠየቁትን ሰዎች እንዲወክሉ የኤርትራ የሰብአዊ መብትና የዲሞክራሲ ንቅናቄ በተባለ ቡድን የተቀጠሩ መሆናቸው ተገልጿል።
ክቡራትና ክቡራን አድማጮች በዝግጅታችን በምሽቱ ውስጥ በየጣልቃ የሚስተዋሉ አንዳንድ የድምፅ መደራረብና የዝግጅቶች መቋረጥ እየገጠሙ ነው ያሉት። ለማስተካከል ቴክኒሽያኖቻችን እየሰሩ ነው ያሉት። ይቅርታ እንጠይቃለን ለሚገጥማችሁ ውዝግብ ወይም ደግሞ የዝግጅቶች አለመጣጣም። በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታዳምጡ እንጋብዛለን።
በኢንተርኔት amharic.voanews.com ላይ ታገኙናላችሁ። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይካስ ተነጋገሩ።
በእጅ ስልካችሁም voa.horn.mobi ላይ እንገኛለን።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ስታበቁ ዝግጅቶቻችንን በቀላሉ ልታገኙ ትችላላችሁ።
በስቱዲዮ ቴክኒሻኑ ኦድሬስ ሬጅስ፣ ፕሮግራሙን እየመራልን ያለው ንጉሡ ታምሬ ነው። እንዲሁም አስተናጋጆቻችሁ እኔ ሰሎሞን አባተና
ቆንጂት ታየነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማችሁ።
ባለፈው ትንሽ ሳይበር ሴኩሪቲ የምርምር ስራውን የሚመለከት ወጣት ኢትዮጵያዊ የተሰማኝን አስተያየት ለመስጠት ነው። እኔ ብዙ ጊዜ እናንተን ጣቢያ እከታተላለሁ። በተለይ ይህንን ልዩ ተሰጥኦ ያለው ወጣት ሳቀርቡና ስሰማ የተሰማኝን ደስታና ለወጣቱ ያለኝን ልዩ አድናቆት ለመስጠት ነው ይህንን ሀሳብ ያቀረብኩት። እግዚአብሔር የጀመረውን እንዲያስፈጽመውና ለሀገራችን ኩራት እንደሚያበቃው ባለሙሉ ተስፋ ነኝ። እንደዚህ አይነት ወጣቶችን ሁላችንም በትብብር እየረዳናቸውና ለሀገራቸው ኩሩና ጀግና ሆነው እንዲገኙልን እኛም ከጎናችንን። እንደዚህ አይነቱን ሰው ደግሞ በተደጋጋሚ ሁለተኛውን ለመስማትም ቃለምትን ለመስማት ዝግጅት ላይኝና እስከዛው ድረስ ለልጁ ያለኝን ልዩ አድናቆት እንድትገልጹልኝ በአክብሮት ጠይቃለሁ። ስለሰጣችሁን ጊዜ በጣም አመሰግናለሁ። ቴንኪ።
ባለፈው ያስተላለፋችሁት ኢንተርቪው አቶ አንተነህ የሚባለው በዚህ በሳይበር ሴኩሪቲ አንድ ሞዴል የሰራው ልጅ ኢንተርቪው በጣም ፋሲኔቲንግ ነው። በጣም የሚያስደስት ነው። አንድ ቀን እንደዚህ አይነት ኤክስፐርቶች ለሀገራቸውም ገብተው ሀገራቸው ላይ እንዲህ አይነት ጥሩ አይነት ቴክኖሎጂ ወይንም አዲስ የሳይበር ሴኩሪቲ ኖሌጅ ለወንድሞቻቸውና ለእህቶቻቸው ለሀገራቸው እንደሚያስተላልፉ እርግጠኛ ነኝ። በጣም የሚገርም ነው። በጣም ነው የተደሰትኩት። ታንክ ዩ። እናንተም እንዲህ አይነት ሰው ፈልጋችሁ አግኝታችሁ ኢንተርቪው በማድረጋችሁ አመሰግናለሁ። ዮሐንስ ከለንደን።
ጋዜጠኞች እንደምሰነበታችሁ፣ የዘወትር አድማጫችሁ መላከባቸው ነ ከላሰጋ ስማል። አንድ የኦሮሞ ተወላጅ የሆኑ ግለሰብን ስለ ቋንቋን በሚመለከት ባደረጉት ውይይት ላይ አስተያየት ለመስጠት ነው። ህዝቡ በመራራ ጭቆናና ችግር ላይ ውስጥ እያለ ኦሮሞ ሊቃውንት ግን በአሁኑ ሰዓት የሚያነሱት የቅንጦት ጥያቄ የሆነ ትንሽ ተቸግር ያለው በአብዛኛው የሚያነሱት ጥያቄ ወቅታዊ ጥያቄ ሳይሆን የቅንጦት ጥያቄ የሆነ እና የህዝቡ ጭቆና እያለ ስለ ቅንጦት ጥያቄ፣ ስለ ቋንቋ፣ ስለተለያየ ነገር ጠይቃሉ። በመጀመሪያ የሰው ልጅ እንደሱ ተከብሮ መብቱ ተጠብቆለት የዲሞክራሲ መብቱ እንደ ሰው መኖር ከጀመረ በኋላ ሌላም ሌላ ጥያቄዎች ማንሳት ይቻላል እና እባካችሁ ከወቅቱ ጋር ሂዱ ነው የምለው። ሌላውም ደግሞ ኒው ሰው አማርኛ የተፈለሰፈው ኢጅፕት ውስጥ ነው ብለዋል። ምን አለበት አማርኛን ቋንቋ ለቀቅ ቢያደርጉት? አማርኛ ለምን ኢጅፕት ከተፈለሰፈ ለምን ኢጅፕትያን በአማርኛ ለምን አያወሩም? በአረበኛ ቋንቋ ከሚያወሩ ለምን በአማርኛ አያወሩም?
ሰላም ጤና ስጥልኝ። እንዳው ዶክተር ገብረ መስቀል ሸኝን በማቅረባችሁ እጅጉን የላቀ ምስጋና እናቀርባለን። እውነትም በእርግጥ አፋን ኦሮሞ ከአማርኛ አይበልጥም፣ አማርኛም ከአፋን ኦሮሞ አይበልጥም። እንዳው አፋን ኦሮሞ የኢትዮጵያ ብሔራዊ ቋንቋ ማድረግ የነ ኮሎኔል ጨመዳ ሁንዴን ውለታ መክፈል ይሆናል። የነ ሀብተ ጊዮርጊስ ዲነግዴን ውለታ መክፈል ይሆናል። የጥላሁን ገሰሰን፣ የሎሬት ጸጋዬ ገብረ መድህንን ውለታ መክፈል ይሆናል። የኃይለ ሥላሴን ውለታ መክፈል ይሆናል። ተፈሪ መኮንን ጉድሳ ነገ ይሆን ውለታ መክፈል ይሆናል። እንዳው የነ መንግስቱ ኃይለ ማርያም ወልዴ አያናን ውለታ መክፈል ይሆናል። የነ ሞቲ ጎበና ዳጨን ውለታ መክፈል ይሆናል። እና አረ ስንቱ እነ ባልቻ አባ ነፍሶ ስንቱ ተጠርቶ ልተው ነው። እና እንግዲህ በእርግጥ ኦሮሞነት የሌለበት ኢትዮጵያዊ የለም። እስቲ እናንተ ወደኋላ ቁጠሩና የእናንተኑኑ ይዩት። ስለዚህ እንዳው አፋን ኦሮሞ በጣም የሚጣፍጥ በጣም ሰፊ የሆነ ቋንቋ ስለሆነ ልጆቻችንም ይጠቀሙበታልና እናስተምራቸው። አመሰግናለሁ።
የተከበራችሁ አድማጮች ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ አድራሻችን horn@voanews.com ነው።
የዜናና የትንታኔው መጽሔት እንዲሁም አስተያየቶቻችሁ የሚስተናገዱበት ክፍለ ጊዜ ተጠናቋል። አንድ አፍታ የሙዚቃ እረፍት እንስጣችሁና ወደ ቀሪዎቹ ዝግጅቶቻችን እናልፋለን። ንጉሱ መርጫለሁ እያለ ነው። ተጀምሯል ሙዚቃው።
አታውሩልኝ ሌላ ከሷ ዜና በቀር በማህሙድ አህመድ
አናወራም። ሽ
I'm not going to be able to do that.
ማህሙድን እናመሰግናለን። መቼም ጣዕሙ ከማይነጥፈው ከማህሙድ አህመድ የዘግየት ያሉ ጣዕመ ዜማዎች አንዱን ነበር ያሰማናችሁ። አሁን ከምሽቱ 3:38 ሆኗል ዋሽንግተን ዲሲ እና አካባቢዋ ላይ ደግሞ ከቀኑ 8:38 ነው። የሰዓቱን ዋና ዋና ዜና ቆንጅት ታሰማናለች።
10 የኤርትራ የእግር ኳስ ቡድን አባላት ቦትስዋና ውስጥ ጥገኝነት መጠየቃቸውን ሮይተርስ ዘገበ። ከሰብአዊ መብት ረገጣ ጋር በተያያዘ ክስ በተባበሩት መንግስታት ድርጅት ምርመራ እየተደረገባት የምትገኘው ኤርትራ ተከታታይ የአትሌት መክዳት ሲገጥማት እንደቆየ ሮይተርስ በዘገባው ጨምሮ አውስቷል። የኤርትራ ብሔራዊ የእግር ኳስ ቡድን ቦትስዋና የሄደው ለዓለም ዋንጫ ማጣሪያ ውድድር መሆኑ ነው የተነገረው። ኤርትራውያኑ የእግር ኳስ ተጫዋቾች ዛሬ ወደ ሀገራቸው ለመመለስ አውሮፕላን ውስጥ አንገባም በማለታቸው በፖሊሶች መያዛቸውን ዲክ ቤይፈርድ ለሮይተርስ የዜና አገልግሎት እንደተናገሩ ተጠቅሷል። እሳቸው ጥገኝነት የጠየቁትን ሰዎች እንዲወክሉ የኤርትራ የሰብአዊ መብትና የዲሞክራሲ ንቅናቄ በተባለ ቡድን የተቀጠሩ መሆናቸው ተመልክቷል። ባለፈው ወር በኢቦላ በሽታ ታመው ሲታከሙ የነበሩት እንግሊዛዊት ነርስ በሽታው እንደገና አገረሸባቸው፣ በጠና ታመሙ ተባለ። ነርሷ የታከሙበት የለንደኑ ሮያል ፍሪ ሆስፒታል ባወጣው መግለጫ ፖሊን ካፍርኪ ህመማቸው እየተባባሰ መምጣቱን ስንገልጽ በሐዘን ነው ብሏል። ነርሷ ቀደም ብሎ ታመው ከነበረበት ከኢቦላ በሽታው የተዛመደ ነገር ግን ያልተለመደ ህመም በመታመማቸው ስኮትላንድ ግላስጎ ከተማ ከሚገኝ ሆስፒታል ወደ ለንደን እንዲዛወሩ መደረጉ ታውቋል።
ቆንጂት አመሰግናለሁ ለዋና ዋና ዜናው። አሁን ወደ ዝግጅታችን መደበኛ ክፍለ ጊዜ እናልፋለን። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ዝግጅት ነው እያደመጣችሁ ያላችሁት። ለ4:20 ጉዳይ ሆኗል። አሁን ኢትዮጵያውያን በአሜሪካ
በዛሬው ዝግጅታችን በቅርቡ ባንድ ዓለም አቀፍ ጉባኤ ላይ ስለ ሳይበር ወይም ኢንተርኔት ጥቃት ጥናታዊ ጽሑፍ አቅርቦ ከፍተኛ እውቅናና ሽልማት ካገኘ ኢትዮጵያዊ ጋር አዲሱ አበበ የጀመረውን ውይይት ያጠቃልላል። እንግዳችንን ለማስታወስ እዚህ ዋሽንግተን ዲሲ ውስጥ በሚገኘው ሃዋርድ ዩኒቨርሲቲ በአርትና ሳይንስ ኮሌጅ የኢንፎርሜሽን ቴክኖሎጂ ዲሬክተር የሆነው አቶ አንተነህ ታደሰ ግርማ ነው። ባለፈው ውይይት የኢንተርኔት ጥቃት ከመድረሱ በፊት እንደምን ማስወገድ ወይም ማክሸፍ እንደሚቻል ጠቁሞናል። ዛሬ ደግሞ የምንገለገልበትን ኢሜል ማን ነው የሚያስተናግደው ወይም የሚቆጣጠረው የሚለውን ጥያቄ ከሚመልስበት ይጀምራል። አዲሱ አበበ ነው ወጣቱን እጩ ዶክተር አንተነህን ያነጋገረው።
ክላውድ ኮምፒውቲንግ የኢንተርኔትን አገልግሎት በመጠቀም አስፈላጊውን የቴክኖሎጂ አገልግሎት መተግበር ማለት ነው። እንግዲህ የኢሜል አገልግሎቶች በአብዛኛው እየተስተናገዱ ወይም እየተሰጡ የሚገኘው በዚህ በአዲሱ የክላውድ ቴክኖሎጂ ውጤት ነው። እንግዲህ የሚገለገልበት ኢሜል ሰርቪስ የሚስተናገደው የት ነው ሲባል ነው ምላሽ ለማግኘት የሚያስቸግረው። በአብዛኛው አሁን የኢሜል ተጠቃሚ ጂሜል አሊያም ያሁ ነው የኔ ኢሜል እንላለን። እዚህ ላይ ሌላውን ታላቅ ድርጅት ትልልቅ ድርጅቶች ማይክሮሶፍት ያሉትን ሳንረሳ ማለት ነው። አሁን ለምሳሌ እስከ 2014 ዓመተ ምህረት ድረስ ያሁ ከ500 ሚሊዮን በላይ ተጠቃሚዎች አሉት በመላው ዓለም ላይ። ጂሜል ደግሞ ከዛ በላይ ነው ተጠቃሚዎች ያሉት። ይህ እንግዲህ በመላው ዓለም መሆኑ ነው። እንግዲህ ምንም አይነት የአገልግሎት ክፍያ በማንሰጥበት ሁኔታ ላይ ሆነ ይህን ሁሉ በመቶ ሚሊዮን የሚደርስ ተጠቃሚ ለማስተናገድ የሚወስደውን ወጪ ስናስበው ላይክ ከህሊና በላይ ነው። በዚህም የተነሳ እነዚህ ትልልቅ ድርጅቶች ማለት እነ ያሁ እነ ጉግል የኢሜል አገልግሎቱን ለማካሄድ ለእነሱ በሚመች ሁኔታ ከምንም በላይ እነሱ አነስተኛ ወጪ በሚያወጡበት አገር ላይ ቺፕ ሌበር ወይንም ርካሽ የሰው አገልግሎት በሚሰጥባቸው ሀገሮች ላይ የዳታ ማዕከሎቹ ወይንም ዳታ ሴንተር እየተባለ የሚጠራውን ነገር በሚያቋቁሙ ሶስተኛ ወገኖች እጅ የኢሜል አገልግሎቶቹን አሳልፈው ይሰጣሉ። ምክንያቱም የእነሱ ዋና ገቢያቸው የማስታወቂያው ስራ ስለሆነ ትኩረታቸው እዛ ላይ ነው። ስለዚህ ኢሜሎቻችን አሁን ሰርድ ፓርቲ ወይም ሶስተኛ አገልግሎት በሚሰጡ ሰዎች እጅ ወደቀ ማለት ነው። እኛ ጉግል ነው፣ ጉግል ግን ለሌላ አሳልፎ ሰጥቶታል። እዛ አድሚኒስተር የሚያደርጉት ደግሞ የተለያዩ ሰዎች ናቸው። እንግዲህ አንተ ኢሜል ለምሳሌ ህንድ ሀገር ይሆናል፣ የኔ ኢሜል ሜክሲኮ ይሆናል፣ አንዱ ደግሞ ሳውዝ አፍሪካ ይሆናል። ኖበዲ ኖውስ፣ ማንም አያውቅም። በዚህ የተነሳ ነው የኢሜል ሴኪሪቲ ወይም ደህንነት ጉዳይ አሳሳቢ ብቻ ሳይሆን ከፍተኛ ጥንቃቄ ማድረግ የሚጠይቅ ጉዳይ ነው።
ጥንቃቄው እንግዲህ ዋናው እንዴት ነው መጠንቀቅ የሚቻለው?
በጣም አንድ መልካም አንድ የሚጠቅም ነገር ልንገርህ። የዚህ ክላውድ ኮምፒውቲንግ ላይ ያለ ይሄ ክላውድ ኮምፒውቲንግ አንድ ራፒድ ኢላስቲሲቲ ወይንም እንዳንተ እንደ ተጠቃሚው አጠቃቀም የሚፈልገውን ሪሶርስ የመስጠት ባህሪ ያለው። ለምሳሌ አሁን ጉግል ወይንም ያሁ 40 ጊጋባይት ቦታ ሰጥቻለሁ ይልሃል። አካውንት በምንከፍትበት ጊዜ ለኢሜይልህ ማስቀመጫ የሚሆን ማለት ነው። ለአንዱ ደግሞ 50 ለአንዱ 40 ሊሉ ይችላሉ። ግን አብዛኛው ተጠቃሚ ከሶስትና ከአራት ወይ ከአምስት ጊጋባይት በላይ አይጠቀምም። ያንን የቀረውን 40 እና 45 ጊጋባይት ዝም ብሎ አይተውትም። አሁን ካልተጠቀምክበት ግን ያንን ያለውን ቦታ ለሌላ ተጠቃሚ አሳልፎ ይሰጡታል። እና አሁን ኢሜልህ አንድ ቦታ ብቻ ሳይሆን አንድ ኮምፒውተር ላይ የመስተናገድ እድል አለው ማለት ነው። የኔና ያንተ ኢሜል አሁን አንድ ኮምፒውተር ላይ ወይ ህንድ ነው ወይ አንድ ቦታ ላይ ቁጭ ብሏል ማለት ነው። እንግዲህ የአንድ ኢሜል ተጠቃሚ ለምሳሌ አንተ አካውንት ኮምፕሮማይዝ ወይንም በአጥቂዎች እጅ ከወደቀ የኔም ኢሜል በዛ ሰው እጅ ወይ በዛ አጥቂ እጅ ለመውደቅ
እድል አለ ማለት ነው።
ጥያቄ ውስጥ የሚገባ ጉዳይ አይደለም። እነዚህ አጥቂዎች በቀላሉ ኢሜሎቻችንን ብቻ ሳይሆን አሁን ኢሜል ለመላላክ የምንጠቀምባቸውን ላፕቶፖች ኦር ኮምፒውተሮች በቀላሉ ኮምፕሮማይዝ አድርገው መቆጣጠር የሚችሉበት ሁኔታም ሊፈጠር ይችላል።
ጥንቃቄዎች
ሊደረጉ የሚገባቸው የተወሰኑትን ጥንቃቄዎች ለመግለጽ ትንሽ ልሞክር። እንግዲህ አንደኛ፣ በተቻለ መጠን ሚስጥራዊና ግላዊ ዶክመንቶች በኢሜል ስንለዋወጥ አታች እያደረግን ይህ አታችመንት የምንለው ወይም አያይዘን የምንልካቸውን ነገሮች ስንልክ በቀጥታ እነዛን ዶክመንቶች ከኤክስተርናል ሚዲያ ወይንም ከፍላሽ ሚዲያ ላይ መላኩ ወይም ኤክስተርናል ድራይቭ ሀርድ ድራይቭ የምንለው ይሄ ሞባይል የሆነው ዩኤስቢ እየተጠቀምን ከኮምፒውተር ጋር እያገናኘናቸው የምንጠቀምባቸው እነሱን መጠቀም ይመከራል። እነዚህን ዶክመንቶች ቢቻል ካርድ ድራይቭ ኮፒ አድርጎ ማስወገድ፣ የኢሜል ተቀባዩም የሚላኩለትን እነዚህ ሚስጥራዊ ዶክመንቶች ከተቀበለ በኋላ እሱም ተመሳሳይ እርምጃ መውሰድ እንዳለበት መነጋገር ተገቢ ነው። እንደ ዶክመንቱ ሚስጥራዊነት ማለት ነው። ሁለተኛው ይህንን ከላይ የተጠቀሰውን እንግዲህ ማድረግ ካልቻልንና ኢሜላችን ባቂዎች እጅ የመውደቅ ምልክቶችን ካየን ወዲያውኑ በተቻለ መጠን የምንጠቀምበትን ኮምፒውተር ከኢንተርኔት ግንኙነት በማቋረጥ ኮምፒውተሩ ላይ የሚገኙ ጠቃሚ ዶክመንቶችን ወደ ሌላ ሚዲያ መገልበጥ የመጀመሪያው ተግባራችን መሆን አለበት። ከዛ ልክ እሱን ካደረግክ በኋላ ኢሚዲየትሊ የኢሜል ፓስወርድህን መለወጥ አለበት። ኢሚዲየትሊ ከዚህ በኋላ እነዚያ ሰዎች የሚያገኙት ቢያድሮው እነዚህ የሚመጡት አዲስ ፓስወርድ በምታስገባበት ጊዜ ለእነሱ ሌላ ሁሉ ነገር ይመሳጠርባቸዋል። ከዛ ጨዋታ ውጭ ትሆናለህ ማለት ነው ለጊዜው። ከዚህ ውጭ ከሆነ ግን እና ምንም መንቀሳቀስ የማትችል ከሆነ ያለ እድል ቀጥታ የሰርቪስ ፕሮቫይደርን ወይም አገልግሎት የሚሰጥህን ድርጅት መጠየቅና ኮንታክት ማድረግ ተገቢ ነው።
መጠየቅ ምን ለማግኘት
አለ ሊሉህ የሚችሉት ነገር ካለ እንኳን የሚሰጡህን እርዳታ ለማየት ትችላለህ።
አንዳንዴ ይጠለፋል ስልክ ይባላል። አሁን በምንድን ነው መጠለፉን የምናውቀው እና ይህን ለማስወገድስ ምን ማድረግ እንችላለን?
ዋና ዋና ችግሮቹ ሁለተኛው ነው። አንደኛው በቀጥታ ንግግሩን መጥለፍ ወይም የተቀመጡ ድምፅ መልእክቶችን መቆጣጠር ሲሆን፣ ሁለተኛ በስልክ ውስጥ የተከማቸውን ግንኙነት የተከማቸው ማንኛውንም ፋይል ወይም ዶክመንት መቆጣጠርና መውሰድ ነው። የመጀመሪያው ከተመለከትን የቀጥታ ንግግሩ ጠለፋውም ሆነ የድምፅ መልእክት መቆጣጠር የሚችሉት እንደምናስበው ሳይሆን ብዙውን ከርቀት ሳይሆን እዛው የሞባይል ወይም የስልክ አገልግሎት ሰጪዎቹ ድርጅቶች ወይም በቅርብ የስልካችንን ሚስጥር ኮድ የሚያውቁ የቅርብ ወዳጅ ጠላቶቻችን ናቸው። እንዲህ ለማለት ቅርብ ወዳጅ ጠላት ስል ለምሳሌ አንድ ሰው የአንተን የስልክ መግቢያ ኮድህን ፓስወርድህን ሁሉን ካወቀ ሪሞትሊ ቁጭ ብለን የመልእክቶችህን ለመስማት ከውጭ እንደምንችለው ያ ሰው ቁጭ ብሎ ከውጭ የአንተን ስልክ ደውሎ አንተ ስልክህን የማታነሳበትን ሰዓት ካየ ያንተን የተከማቸውን የድምፅ መልእክቶችን መስማት ይችላል ማለት ነው። ከዚህ በተጨማሪ የሞባይል ስልክ ግንኙነቶች ከመገናኛ ታወሮች ውጪ ለምሳሌ ዋይፋይ ይባላል በብዛት አሁን ለምሳሌ እዚህ ቦታ ዋይፋይ አለ፣ እዚህ ቦታ ዋይፋይ አለ ኢንተርኔት ለማግኘት ነው። እዚህ ላይ ግን አንድ በጣም ማስተዋል የሚገባ ነው። ዋይፋይ የምንጠቀመው ሴኪዩርድ ማለት ፓስወርድ ከሌለው የተለያዩ ሴኪሪቲ ነገሮች አሉ አብሮት ያሉ አንዳንዶቹ ብዙዎቹ ኦፕን ናቸው፣ ፐብሊክ ናቸው። እንደዛ አይነት ፐብሊክ ቦታዎች በዚህ እነዚህ ኮፊ ሻፖች፣ ቡና የሚጠጡበት ሬስቶራንቶች፣ የመዝናኛ ቦታዎች ላይ እዛ ላይ በተቻለ መጠን ስልካችንን ከፍተን የኢንተርኔት አገልግሎት ባንጠቀም ይመረጣል። ምክንያቱም እዛ ቦታ ላይ አንድ ሰው ፊሽ ማለትም አደን ላይ የወጣ ሰው ማለት ነው ቁጭ ብሎ የምታረግ ከሆነ ቀጥታ ቁጭ ብሎ ያዋል የምትሰራውን ነገር ሁሉ ካለው እና ዋይፋይ በምንጠቀምበት ጊዜ በተቻለ መጠን ሴኪዩርድ ያልሆነ ዋይፋይ ሰርቪስ የሚሰጡ ቦታዎች ላይ ምንም አይነት የባንክ ትራንዛክሽን ወይንም አላስፈላጊ የኢንተርኔት አክሰስ ማድረግ ቢቀር ከሁሉ በላይ ይመረጣል።
አሁን ጠለፋ ስንል አሁን አንዳንድ ሰው ወደ ኢትዮጵያ ወይም ሌትም ሲደውል ስልክ የተጠለፈ ስልኬን አደመጡ እንደዚህ የሚል እነሱ እንዴት ነው አክሰስ ይሄንን ማግኘት የሚችሉት?
ወል ሁለት ነገር አለ እዚህ ላይ። አንደኛ ነገር ምልህ የምትጠቀምበትን ስልክ ቁጥሮች ከታወቁ እዛ ስልክ ቁጥሮች ተመርጠው ኦልሬዲ እዛ የትኛውም ታወር ላይ እንቅስቃሴያቸውን መቆጣጠር ይቻላል። ይሄ ትንሽ ቴክኒካል የሆነ ነገር ስለሆነ ነው። ቁጥር ለምሳሌ ወደ 202-1-1-2-2-2 የሚመጣ ቁጥር ልክ ያ ስልክ ሲደወል ሲግናሎች አሉ የሚለዋወጧቸው፣ ከታወርስ ወደ አንዱ ታወር የሚለዋወጧቸው ሲግናሎች አሉ። እነዛ ታወሮች ያንን መልእክት በሚያስተላልፉበት ጊዜ ድረስ ያ ላይን ጠቅላላ ተጠልፎቁ ይችላል። ኦልሬዲ ያ ላይን ክፍት ነው ለመጠለፍ እና በሙሉ የምትነጋገሩን ነገር ያንን ነገር ቀርቶ የማስቀመጥ ፕሮባብሊቲው የተነከረ ነው።
ጠላፊው ግን ያው አገልግሎት የሚሰጠው ድርጅት ነው።
ብዙ ጊዜ 90% ማለት እችላለሁ። ምክንያቱም እነሱ ናቸው ሰርቪሱን የሚሰጡ ቁጥሮች አግሪመንት በሙሉ እነሱ ጋር ነው ያለው ጠቅላላ።
መቼም ይሄ ትንሽ መጠቅ ያለ ሳይንሳዊ ትንታኔ ነው። በጣም አመሰግናለሁ። ምናልባት እንደው እስካሁን ያልከውን ነገር የሚያጠቃልል ያልተነገረ ነጥብ ካለ አጠር አድርገህ ብትነግረን ውይይታችንን እናበቃለን።
ስልካችንን በተቻለ መጠን ከራሳችን ጋር ማድረግና በተለይ ፐብሊክ ቀደም እንደነገርኩት መዝናኛ ቦታዎች ላይ ትተን አለመነሳት። ሁለተኛ የስልካችንን የመግቢያ ኮድ በተወሰነ ጊዜ የመለወጥ ልምድ ይኖረን፣ ፓስወርድ ይኖረው ኦፕን እናደርገው ስልኩን። ሶስተኛ በስልካችን ላይ ምንም አይነት የባንክ ወይንም የክሬዲት ካርድ ፒን ነምበሮችን አለማስቀመጥ፣ በምንም አይነት ስልካችንን ተጠቅመን አንሴኪውርድ የሆኑ ዋይፋይ ኮኔክሽን ውስጥ አለመግባት። ብሉቱዝ፣ በተለይ ብሉቱዝ ተጠቃሚዎች አሁን ብዙዎቹ ሙዚቃ ይሰማሉ፣ መኪና እየነዱ ይጠቀማሉ። እነዛን ነገሮች በማንጠቀም ሰዓት ፕሊስ አጥፏቸው፣ ተርን ኦፍ አድርጉት። የብሉቱዝ አጠቃቀሙን አጥፏቸው። ስትጠቀሙ አሁን አድርጉት። የማንጠቀም ከሆነ ግን ያንን ነገር ማጥፋት። የመጨረሻ ምልህ ነገር ቢኖር በተቻለ መጠን በስልካችን ውስጥ ፕራይቬት ወይም ኮንፊደንሻል እነዚህ የግልና ምስጢራዊ ዶክመንቶች በተለይ ፎቶዎች ቢቻል ብዙ ጊዜ አለማስቀመጥ፣ ካልሆነም ባጭር ጊዜ ማውጣት። ሌላው ደግሞ የጽሁፍ ቴክስቶች ሜሴጆችን የማናቀ ወይም የሚያጠራጥረን ነገር ከሆነ አለመክፈት፣ ወዲያውኑ ማጥፋት። አለመክፈት ያንን ከነ ላይኩ ሳትከፍተው ማጥፋት፣ ራሱን ሜሴጁን ማጥፋት ገና ሳትከፍተው። እሱ ልምድ ሊኖረን ይገባል ከሁሉ በላይ።
በጣም አመሰግናለሁ። ርጋቤ
እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ።
አዲሱንና በሃዋርድ ዩኒቨርሲቲ በአርትና ሳይንስ ኮሌጅ የኢንፎርሜሽን ቴክኖሎጂ ዳይሬክተር አቶ አንተነህ ታደሰ ግርማን እናመሰግናለን። ከጥቂት ወራት በኋላ ዶክተር እንደሚሆን ወጣቱ የሳይንስ ሰው ቀደም ሲል አሳውቀናል። አሁን ወደ ተከታዩ ዝግጅት እናልፋለን። ዲሞክራሲ በተግባር
በአፍሪካ ለሲቪል ማህበረሰቡና ለምርጫ ታዛቢ ቡድኖች የሚሰጠው እርዳታ ቀጣይነት እንዲኖረው የዲሞክራሲ ደጋፊዎች ጥሪ አስተላልፈዋል። የዲሞክራሲ ኃይሎች አምባገነን መንግስታት ስልጣን ላይ ለመቆየት ሲሉ የሚጠቀሙባቸውን እጅግ ውስብስብና ህጋዊ ዘዴዎች ሊቋቋሙ ይገባል ሲሉም ያስገነዝባሉ። በቅርቡ በዋሽንግተን ስለ አፍሪካ ምርጫዎችና መልካም አስተዳደር የጠረጴዛ ዙሪያ ውይይት ተካሂዶ ነበረ። ባልደረባችን ዊሊያም ኢግል ያጠናቀረው ዘገባ ለምሽቱ ዲሞክራሲ በተግባር ይዘነዋል። ሶሎሞን ክፍሌ እንደሚከተለው ያቀርበዋል።
አፍሪካውያን በሚቀጥሉት ጥቂት ቀናትና ወራት ውስጥ ምርጫዎችን ያካሂዳሉ፣ ያካሄዱም አሉ። በቅርቡ ሕዝቡ ድምፅ ለመስጠት ከሚወጣባቸውና ከሚሰጥባቸው ሀገሮች መካከልም ታንዛኒያ፣ አይቮሪ ኮስት፣ ጊኒና ማዕከላዊ አፍሪካ ሪፑብሊክ ይገኙባቸዋል። ዴቭ ፒተርሰን እዚህ ዋሽንግተን ዲሲ የሚገኘው የብሔራዊ ዲሞክራሲ ተቋም የአፍሪካ ዲሬክተር ናቸው። በየትኛውም የዓለም ሀገር የሚካሄድ ነጻና ትክክለኛ ምርጫ ግልጽነትን፣ ተጠያቂነትንና መልካም አስተዳደርን ማካተት ይኖርበታል ይላሉ።
Preferably, elections don't simply take place, but they are free and democratic. They happen in the context of freedom of assembly and speech.
ይሄ ግን ብዙ ጊዜ ተግባራዊ ሲሆን አይታይም። ፒተርሰን እንደሚሉት በናይጄሪያና ሴኔጋል ድምፅ ሰጪዎች ምርጫዎች በሚካሄዱበት ጊዜ ሁሉ ያለመታከት እየወጡ ይሳተፋሉ። ምንም እንኳን አንዳንዶች በእነዚህ ሁለት አገሮች የመልካም አስተዳደር እጦት እንዳለ ቢከራከሩም። በሌላ በኩል ደግሞ በኢትዮጵያና ሩዋንዳ መሪዎቻቸው ምንም እንኳ ተቃዋሚዎችን በበጎ ዓይን ባይመለከቱና ተቃዋሚዎችም ሕዝባዊ እይታቸው አናሳ ወይም ፈጽሞ የሌለ ቢሆንም ከናይጄሪያና ሴኔጋል በተሻለ ሁኔታ ምርጫዎችን ያስፈጽማሉ ሲሉ በርካታ የልማት ጠበብት መናገራቸውን ፒተርሰን ይጠቅሳሉ። እናም የእርሳቸው ማለት የዴቭ ፒተርሰንና የሌሎች የዲሞክራሲ ደጋፊ ቡድኖች ግብ በምርጫዎች ሁሉ ዲሞክራሲያዊ ተሳትፎን ማሳደግ ነው። ያ ደግሞ ቀላል አይደለም። የምርጫ ታዛቢዎች የሚሉት በዲሞክራሲ ደጋፊ የለውጥ አራማጆችና ሥልጣን ላይ ለመቆየት ሲሉ አዳዲስ መንገዶችን በሚፈጥሩ መንግሥታት መካከል ተፎካካሪ ተጽዕኖዎች አሉ። ጄኒፈር ኩክ በዋሽንግተን ዲሲ ጽሕፈት ቤቱን ያደረገው የስትራቴጂና ዓለም አቀፍ ጥናቶች ማዕከል የአፍሪካ ጉዳዮች ክፍል ዳይሬክተር ናቸው። አምባገነን መንግስታት ተቃዋሚ ፓርቲዎችን ለማሸነፍ ሲሉ ውስብስብና ሕጋዊ መንገዶችን ይጠቀማሉ ሲሉ ያስረዳሉ። ከእነዚህ አምባገነኖች ከሚጠቀሙባቸው መንገዶች መካከልም ጥብቅ የሚዲያ ቁጥጥር፣ ትርጉማቸው በስፋት አሻሚ የሆኑ የጸጥታ ወይም የደህንነት ጥበቃ ሕጎችን ማውጣት፣ እንዲሁም የዲሞክራሲ ደጋፊ መንግስታዊ ያልሆኑ ከባዕዳን የውጭ እርዳታ የሚያገኙ ድርጅቶችን መቆጣጠር ወይም መዝጋት እንደሚገኙባቸው ይጠቅሳሉ። አንዳንዶቹ አምባገነን መንግስታት በዲሞክራሲያዊ መንገድ የተቋቋሙ ምክር ቤቶችንና የፍትህ ተቋማትን የፕሬዝደንቶችን የሥራ ዘመን ለማራዘም የሚያስችሉ ሕገ መንግሥታዊ ለውጦች እንዲያደርጉ ያስገድዳሉ ሲሉም ጄኒፈር ኩክ ያስረዳሉ። በአንጎላ ለምሳሌ ላሉ ኩክ፣ በአንጎላ ለረጅም ዓመታት አገሪቱን ያስተዳደሩት መሪ ሕዝባዊ ድጋፋቸው እያሽቆለቆለ በመጣበት ወቅት ገዢው ፓርቲ ምን አደረገ? ሕጉን አሻሻለ። ከእንግዲህ በኋላ የሀገሪቱ ፕሬዝደንት የሚመረጠው በሕዝብ ድምፅ ሳይሆን በፓርላማው ብዙሃን ምርጫ ይሆናል ሲል አወጀ።
Even in places like Tanzania that has so long been kind of the donor darling because it's kind of safe and inoffensive.
የባዳን ደጋሾችን እርዳታ በገፍ እንደምታገኘው እንደ ታንዛኒያ ባሉ ሀገሮች እንኳን የመገናኛ ብዙሃኑ ህግ አምሮን ይረብሻል። ፖሊስ ያለ ፍርድ ቤት ትዕዛዝ የግለሰብ ኮምፒውተሮችን መያዝ ይችላል። ይህን የሚያደርጉት ደግሞ የሳይበር ደህንነት ለመጠበቅ በሚል ምክንያት ነው። ይህም በተጠያቂነትና በዲሞክራሲያዊ አሰራር ጥረቶች ላይ ከፍተኛ ፈተና ይደቀናል።
የዲሞክራሲ ቡድኖች አዳዲሶቹን ቴክኖሎጂዎች ጨምሮ መሰል ፈተናዎችን የሚጋፈጡበትና የሚከላከሉበት የራሳቸው የሆኑ መንገዶች አሏቸው። ኩክ እንደሚያስረዱት እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ.ም የዚምባብዌ ተቃዋሚ ፓርቲ የምርጫ ውጤት ምስሎችን አስደግፎ በማቅረብ እንዳሸነፈ አስታውቆ ነበር። በናይጄሪያም በቅርቡ በተካሄደው ምርጫ ድምጽ ሰጪዎችን በማስተማሩ ከፍተኛ ሚና የተጫወተው የሶሻል ሚዲያ ወይም የማህበረሰብ መገናኛ ብዙሃን ሆኖ እናገኛለን። ምርጫዎች ያላቸውን መብትና ግዴታ እንዲሁም ምርጫዎችን ስለመቆጣጠር ግንዛቤ ያስጨብጥ የነበረው በስፋት ሶሻል ሚዲያው ነው። የዲሞክራሲ እንቅስቃሴ መሪዎች እንደሚሉት የሲቪል ማህበረሰቦች እንደ ኤኮዋስ ማለትም የምዕራብ አፍሪካ ሀገሮች የምጣኔ ሀብት ማህበረሰብና ዓለም አቀፉ ህብረተሰብ አምባገነን መንግስታት የሚያወጧቸውን ህግጋት በመዋጋቱ ረገድ ጠንክሮ መገኘት ይኖርባቸዋል። ዋና ቢሮውን እዚህ በዋሽንግተን ዲሲ ያደረገው የስትራቴጂና ዓለም አቀፍ ጥናቶች ማዕከል የአፍሪካ ክፍል ዳይሬክተሯ ጄኒፈር ኩክ የሚሉት ምዕራባውያን ፖሊሲ ቀራጮች ዲሞክራሲያዊ ካልሆኑ መንግስታት ጋር የሚኖራቸውን የረጅም ጊዜ ሽርክና መረጋጋት ጉዳይ ከጥያቄ ማስገባት ይኖርባቸዋል። ጄኒፈር ኩክ
And we've seen that in the Cold War when, you know, Mobutu was our great security partner. Samuel Doe was
በቀዝቃዛው ጦርነት ወቅት የዛይሩ መሪ ሞቡቱ ሴሴ ሴኮ ጠንካራው የሴኩሪቲ ሸሪካችን እንደነበሩ እናያለን። የላይቤሪያው መሪ ሳሙኤል ዶም እንደዚሁ የጸጥታ ጥበቃ አጋራችን ነበሩ። ዘረኛዋ ደቡብ አፍሪካም በአንድ ወቅት ስትራቴጂያዊ ሸሪካችን ነበረች። ልማታዊ እድገት እያሳዩ ናቸው በሚባሉት በኢትዮጵያና ሩዋንዳ ደግሞ ኢኮኖሚውን ለሁሉም ክፍት ማድረግ በሚያስችል እሳቤ ካላደራጁ ገደብ ይኖራል።
ክሪስ ፎሙኖ እዚህ ዋሽንግተን ዲሲ የሚገኘው የብሔራዊ ዲሞክራሲያዊ ተቋም ባልደረባ ናቸው። የዩናይትድ ስቴትስ ምክር ቤትና ፕሬዚዳንቱ ለዲሞክራሲያዊ ለውጦች የሚሰጡትን እርዳታ እንዲቀጥሉ ጥሪ ያቀርባሉ።
And that when the president of the United States speaks in Ghana and says Africa needs not strong
President Barack Obama በጋና ጉብኝታቸው ወቅት ባደረጉት ንግግር አፍሪካ የምትፈልገው ጠንካራ ተቋማት እንጂ አምባገነን መሪዎችን አይደለም ነበር ያሉት። ወጣት አፍሪካውያን በዛ ንግግራቸው እምነት አድሮባቸዋል። ኦባማ በያሊ ፕሮግራም የመደቡትን መዋለ ንዋይም በጸጋ ተቀብሏል። እናም የምንጠብቀው ይህን መሰሉን ዲሞክራሲን ደጋፊ አቋም እንደሚጠናከር ማረጋገጫ ነው። የአፍሪካ መንግስታት ስልጣን ላይ ለመቆየት ሲሉ ህገ መንግስቶቻቸውን ለመቀየር ሲፈልጉ ምዕራባውያን በግልጽ መናገር ይጠበቅባቸዋል። በወዳጅነታችን ልንቀጥል እንችላለን፣ ህዝቦቻችሁን እየጎዳችሁ በመሆኑ ግን ዓለም ያን እንድታደርጉ አይፈቅድም ማለት መቻል አለባቸው።
ክብራትና ክብራን አድማጮቻችን ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው።
ቴክኒሻኑ ኦድሬስ ሬጅስ ነው። በምሽቱ ፕሮግራሙ አናዘጋጅ አዳነች ፍሳዬና በሌሎችን ባልደረቦቻችን ስም የምንሰናበታችሁ ቆንጂት ሰሎሞን አባትና
ቆንጂት ታየነን አብራችሁን ስለቆያችሁ እጅጉን አድርገን እናመሰግናችኋለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ። Thank you.